የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። ዛሬ ቀኑ አርብ ጥር 15 2012 ዓመተ ምህረት ነው። ለምሽቱ ያዝናቸውን ፕሮግራሞች እናስተዋውቃችሁ። የተባበሩት መንግስታት የስደተኞች ድርጅት በኢትዮጵያ ለሚገኙ ስደተኞች ድጋፍ የሚውል ከ600 ሚሊዮን ዶላር በላይ ጠይቋል። ለምን?
ስደተኞቹ አቅም ያላቸው ብቃት ያላቸው ግዚያቸውን ያለ ምንም ትምህርትና ስራ ካምፕ ላይ ብቻ ነው ከሚያሳልፈው ሰርተው እስካሉ ድረስ ሁኔታው ስራቸው ወደ ሀገራቸው ሲሄድ ደግሞ ለሀገራቸው ትልቅ አስተዋጽኦ የሚያደርጉ ዜጎች ይሆናሉ ማለት ነው።
የድርጅቱ የኢትዮጵያ ቃል አቀባይ አቶ ክሱት ገብረ እግዚአብሔር ናቸው። ለማብራሪያ ተመልሶ ይመጣል። ቢሊየን ብር በጀት ይቆረጣለት የወሎ ቴሪሸሪ ኬሪ ህክምና እና የማስተማሪያ ሆስፒታል አፈጻጸም ላይ በህዝብና በመንግስት መካከል አለመተማመን ተፈጠረ።
ወደ 59 ሚሊዮን ብር 960 ብር 19 ሳንቲም አሁን አባይ ባንክ በብሎክ አካውንት ተቀምጧል የሚል ነው የተነገረ ከቦርድ ጽፈት ቤት።
በግሌም በቤተሰብም በሁላችንም ገንዘብ አዋጥተናል። ያን ገንዘብ ከዚህ ጋር አያገናኙት። የመጀመሪያው ነገር ግልጽ እንዲሆን የምንፈልገው እኛ ያ ራሱን የቻለ ኮሚቴ ያለው፣ ራሱን የቻለ ቦርድ ያለው፣ ራሱን የቻለ ሂደት አለው። በዛ ቢያዩበት አያቀላቅሉት።
ዝርዝሩን ቆየት ብላችሁ ታደምጣላችሁ። የዘንድሮ የአድዋ ተጓዦችን ማብራሪያ ይዘናል።
እንግዲህ የጉዞ አድዋ ዘንድሮ የጀመርነው ከጥር 9 ቀን አንስቶ ነው። 46 ቀናት ይፈጃል ጉዞ። በእነዚህ 46 ቀናቶች ውስጥ በርካታ መጽሐፎች ይዘን ነው የምንጓዘው።
የዝግጅቱ አስተባባሪ ያሬድ ሹመቴ ነው። ቆየት ብሎ ይመጣል። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ሌሎች ለምሽቱ ያዘጋጃናቸውን ዘገባዎችም ታደምጣላችሁ። ፕሮግራሙን በመምራት ሲሆን ግርማ አብሬያችሁ አመሻለሁ። በቅድሚያ ግን ሀብታሙ ስዩም ከዓለም ዙሪያ ላጠናቀርናቸው አጣጭር ዜናዎች አብራችሁ ይቆያል።
አመሰግናለሁ ጽዮን። በቻይና ውሃን ክልል የተከሰተውን እስካሁን ድረስ ከ500 በላይ ታማሚዎችን ላልጋ ወደ ሀያ የሚጠጉትን ደግሞ ለሞት የዳረገውን የኖቨል ኮሮና በሽታ ወደ ኢትዮጵያ ግዛት እንዳይዘልቅ ለማድረግ የመከላከል ስራዎችን እየሰራ መሆኑን የህብረተሰብ ጤና ኢንስቲትዩት ይፋ አድርጓል። በዛሬው ዕለት ድረገጹን ጨምሮ በተለያዩ ዜና አውታሮቹ ላይ ይህን የተመለከተው ጋዜጣዊ መግለጫን ያደረሰው ተቋሙ በሽታው ከታየባቸው ስፍራዎች ጋር ኢትዮጵያ በአየር መንገዷ በኩል እንደምትገናኝ አስታውሷል። የአየር መንገዱ ወደ ቻይና 5 ከተሞች ማለትም ቤጂንግ፣ ሆንግ ኮንግ፣ ሻንጋይ፣ ቸንዱና ገንዡ በረራዎች እንደሚያደርግ አውስቷል። በመሆኑም በማንኛውም የአየር መንገዱ በኩል ለሚሄዱ መንገደኞች ለቫይረሱ ተጋላጭና እንዳይሆኑ ስለ በሽታው መረጃ መስጠትና ወደ ሀገራችን ለሚመጡ ደግሞ በበሽታው ተይዘው ሊሆኑ ስለሚችሉ ባለም የጤና ድርጅት ምክረ ሐሳብ መሰረት ለሁሉም መንገደኞች የሰውነት ሙቀት ልኬት ስራ በቦሌ ዓለም አቀፍ አየር ማረፊያ ተጀምሯል ብለዋል ተቋሙ። የዩናይትድ ስቴትስ የተወካዮች ምክር ቤት ዲሞክራት አባላት በሀገሪቱ ፕሬዝዳንት ላይ ለመሰረቱት ክስ በሕግ መወሰኛው ምክር ቤት ሲያቀርቧቸው የቆዩትን መክፈቻ የመከራከሪያ ንግግሮችን ዛሬ ያበቃሉ። ነገር ግን ሪፐብሊካውያን በሚበዙበት የሕግ መወሰኛ ምክር ቤት ፕሬዝዳንት ትራምፕ ጥፋተኛ ሆኖ ይገኛሉ የሚል እምነት የለም። ሆኖም ዲሞክራት ፖለቲከኞች ትራምፕ ከስልጣን እንዲነሱ ሊያሳምኑ ይችላሉ ያሏቸውን ንግግሮች ከማድረግ አላገዳቸውም። የማዕከላዊ አፍሪካ ሀገሮች የኢኮኖሚ ማህበረሰብና የተባበሩት መንግስታት ድርጅት በመጪው በካሜሩን የሚካሄደው ምርጫ ሰሜን ምዕራቡንና ደቡብ ምዕራብ ክፍሎችንም እንዲያካትት ጥሪ ቢያደርጉም በክልሎቹ የሚንቀሳቀሱት ተገንጣይ የሚባሉ አማጽያን ጥሪውን ችላ ብለዋል። ተዋጊዎቹ በምርጫ ሰራተኞች ላይ ጥቃት ሲከፍቱና የምርጫ ቁሶችን ሲያወድሙ ቆይተዋል። በማዕከላዊ አፍሪካ የተባበሩት መንግስታት ድርጅት ዋና ጸሐፊ ተወካይ ፍራንኮይስ ሉስኒ ፋል የሀገሪቱ ህዝብ እንደ አውሮፓውያን አቆጣጠር የካቲት 9 ቀን የሚያካሄደው ምርጫ የተሳካ እንዲሆን የሀገሪቱ ህዝብ መንግስትን መርዳት ይኖርበታል ብለዋል። ለአሁን ያሉኝ አጫጭር ዜናዎች እነዚህ ናቸው። ሲሆን
አመሰግናለሁ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እያስተናገድኳችሁ እገኛለሁ። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። በተባበሩት መንግስታት ድርጅት የስደተኞች ኮሚሽን በኢትዮጵያ የሚገኙ ስደተኞች ድጋፍ የሚውል ከ600 ሚሊዮን ብር በላይ ዶላር በላይ ጠይቋል። ገንዘቡ ባለፈው አመት ኢትዮጵያ ስደተኞችን በተመለከተ ያወጣችውን ተራማጅ የተሰኘ ህግም ተግባራዊ ለማድረግ እንደሚረዳ ይጠበቃል ተብሏል። ኮሚሽኑ ዛሬ በጄኔቫ ስዊዘርላንድ ይፋ ባደረገው መግለጫ በኢትዮጵያ የሚገኙ ከ700,000 በላይ ስደተኞችና ቀባይ ማህበረሰቦችን ተጠቃሚ የሚያደርጉ ተግባራትን ለመደገፍ የሚያስችል ገንዘብ ከዓለም አቀፍ ለጋሾች ጠይቋል። ድርጅቱ ተግባራቱን ለማከናወን 658 ሚሊዮን ዶላር ነው የጠየቀው። መልስካቸው አማሃ በኢትዮጵያ የኮሚሽኑ ቃል አቀባይ የሆኑትን አቶ ክሱት ገብረ እግዚአብሔርን አነጋግሯል። የተጠየቀው ገንዘብ ለምን ዓላማ እንደሚውል ለተነሳው ጥያቄ አቶ ክሱት ገብረ እግዚአብሔር ከሚሰጡት ማብራሪያ ዘገባው ይጀምራል።
ታወቀው የኢትዮጵያ ውስጥ የሚመጡ ስደተኞች ቁጥር በየጊዜው እየጨመረ መጣው። ሲመጡ መመዝገብ አለባቸው፣ መሰረታዊ ፍላጎቶቻቸው መሟላት አለባቸው። መጠለያ፣ ውሃ፣ ሕክምና፣ ምግብ ወዘተ ያሉ ነገሮች አሉ። ከነዚህ መሰረታዊ ፍላጎቶች በተጨማሪ አሁን የመጣው ግሎባሊ እየመጣ ያለው ትሬንድ ስደተኞች ቁጭ ብለው የሚቀለቡ የሰብአዊ እርዳታ ብቻ የሚቀበሉ ሳይሆኑ ምጡ ሰርተው ራሳቸውን የሚደግፉ ለተጠለሉበት ሀገርም አስተዋጽኦ የሚያደርጉ መሆን አለባቸው የሚል አንደርስታንዲንግ አለ። ኢትዮጵያም አምና January 2019 ጥሩ ህግ አውጥታለች። ስደተኞች መስራትን የሚችሉበት ሁኔታ ተቀጥረው የሚሆን ወይም በራሳቸው ከኢትዮጵያውያን ጋር አብረው ሆኖ ሰርተው ከካምፕ ውጭም ሆነው የሚኖሩበት የሚማሩበት እና በራሳቸውም ደግፈው ህብረተሰቡንም የሚጠቅሙበት ሁኔታ እንዲፈጠር የሚያመቻች ሁኔታ ነው። ስለዚህ ከዛ አንጻር ይህንን ሁኔታ የሚያመቻቸው ነገሮች መስራት ከግን ጭምር ነው።
የጠየቃችሁትን ገንዘብ ብዙ ጊዜ አታገኙም፣ እንዲያውም ከዛ በእጅጉ ያነሰ ነው የምታገኙት እና ይሄ በጣም ትልቅ ችግር እንደፈጠረባችሁ ደጋግሜ ሰምቻለሁ። ይሄ የሚሆንበት ምክንያት ምንድን ነው?
እንግዲህ እንደሚታወቀው አሁን ባለው ሁኔታ ወይም እርዳታ ሰጪዎቹ ውስን መንግስታትና ሀገራት ናቸው። በዓለም ዙሪያ ያለው ቀውስ ደግሞ እየበዛ ነው የሄደው እና እርዳታቸው ያላቸው አቅም በብዙ ሀገሮች ሲረዱ እንግዲህ ትንሽ ትንሽ ነው የሚደርሰን ማለት ነው። ስለዚህ መፍትሄው አሁን ምንድን ነው እየተደረገ ያለው? የግል ሴክተሩ በዚህ ዙሪያ ላይ ጠንካራና ንቁ ተሳታፊ እንዲሆን የማግባባት ስራዎችን እየተሰሩ ነው። ዜጎችም በየሀገሩ ያሉ ዜጎችም ከትንሽ ጀምሮ እስከ የአቅማቸውን ያህል አስተዋጽኦ እያደረጉ ቀውን አስፈላጊውን በጀት የሚሞሉበት ሁኔታ ለመስራት እንቅስቃሴዎች እየተደረጉ ነው አሉ።
ስለዚህ በመሰረቱ የስደተኞችን ከአንድ ሀገር ወደ አንድ ሀገር በተለያየ ምክንያት የሚፈልሱና የሚሰደዱ ሰዎችን ለመርዳት የሚደረገው መሰረታዊ የአሰራርና የአስተሳሰብ ለውጥ የግድ የሚል መስሎታል በዚህ ምክንያት?
ትክክል። ለዚህም ነው አሁን ስደተኞች ቁጭ ብለው ሂማኒቴሪያን እርዳታ ብቻ ማግኘት ያለባቸው ሳይሆን ከልማት ጋር መቆራኘት አለበት። የዩኤንኤችሲአር ስራ ስደተኞች ጋር የሚሰሩ ማንኛቸው ተቋማት ስራቸው ከልማት ጋር ተቆራኝቶ በኋላ በሂደት ራሳቸውን የሚችሉበት እና ረጂ አካላትንም ዝም ብለው በእድሜ ልክ ማናስቸግርበት ሁኔታ እንዲፈጠር ነው። ትልቁ ነገር ግን ስደተኞቹ አቅም እያላቸው ብቃት እያላቸው ጊዜያቸውን ያለምንም ትምህርት እና ስራ ካምፕ ላይ ቁጭ ብለው ከሚያሳልፉ ሰርተው እስካሉ ድረስ ከምንበትን ሀገርም ጭምር ይረዳሉ። ቢገጥሟቸው ሁኔታ ስራሽ ወደ ሀገራቸው ሲሄድ ደግሞ ለሀገራቸው ትልቅ አስተዋጽኦ የሚያደርጉ ዜጎች ይሆናሉ ማለት ነው።
ከዚህም በተረፈ እነዚህ ስደተኞች በስራም ጭምር ነው ሰብአዊነታቸውንም የሰው ልጅነታቸውን የሚያገኙት እና ትልቅ ዋጋ ያለው ነገር ነው እና በዚህ ረገድስ ምንም ተስቦት ነገር አለ?
ትክክል። ትክክል ነው። እሱ ነው አሁን ትልቁ ትኩረቱ ያለው። ሰው መሆናቸው መታወቅ አለባቸው። የሰው ዲግኒቲ የምንለው ነገር ያላቸው ሰዎች ናቸው። ስለዚህ ሰርተው ያገኙትና ጥረተው ያገኙት ነገር እኩል አይደለም ለነሱ እና ወደ ስራ የማስገባት ሁኔታ ያለው የመንግስት ህግም ይህንን የሚደግፍ ሆኗል። አሁን ተጨማሪ ዝርዝር ህጎች እየተጠበቁ ነው። እሱ እነዚህ ሲወጡ በየመስኩ በኢንዱስትሪያል ፓርኮችም ጭምር እርሻም ጭምር በቪዶሎዶ የምንለው ቦታ አካባቢ የተጀመሩ ነገሮች አሉ። ስደተኞችና ኢትዮጵያውያን በጋራ ሆነው እስከ 1,000 ሄክታር የሚሆን መሬት በጋራ እያለሙ ጥሩ ውጤት እያገኙ ነው። ይሄ ለሙከራ ነው፣ እየሰፋ እንደሚሄድ መንግስትም ቃል ገብቷል።
እሺ፣ በጣም አመሰግናለሁ ለዘወትር ትብብሮ።
እሺ፣ እግዚአብሔር ይስጥልኝ።
መለስካቸውንና አቶ ክሱት ገብረእግዚአብሔርን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ወደ ወሎ ነው የሚወስደን። መንግስት እስከ 2 ቢሊዮን ብር በጀት የቆረጠለት የወሎ ቴርሸሪ ኬር የህክምናና የማስተማሪያ ሆስፒታል አፈጻጸም በህዝብና በመንግስት መካከል አለመተማመን የፈጠረ ነው ሲሉ የደሴ ከተማ አስተያየት ሰጪዎች ተናገሩ። ፕሮጀክቱን በባለቤትነት የተረከበው ወሎ ዩኒቨርሲቲ ግን ሆስፒታሉ ደረጃውን ጠብቆ እንዲሰራ አስፈላጊውን ሁሉ እያደረኩ ነው ብሏል። መስፍን አራጌ ከስፍራው ተከታዩን ዘገባ አጠናቅሯል።
ፕሮጀክቱ ይፋ ከሆነበት ከ2002 ዓ.ም ጀምሮ በህዝቡ ሀብት ይሰራል በሚል በተለያዩ የገቢ ማስገኛ ዘዴዎች በርካታ ሚሊዮን ብሮች ከህዝቡ መሰብሰቡን ነዋሪዎች ይናገራሉ። ያለው የኑሮ ውድነት ቢፈታተነንም ከመቀነታችን ፈተን ኪሳችንን ዳብሰን ፕሮጀክቱን የደገፍነው በምስራቅ አፍሪካ ሪፈራል አገልግሎት የሚሰጥ የመጀመሪያ ሆስፒታል ይሆናል በመባሉ ነበር የሚሉት ነዋሪዎቹ፣ አሁን ግን ፕሮጀክቱ ከህዝብ ወደ መንግስት ተዘዋውሯል። በምስራቅ አፍሪካ ደረጃ ሳይሆን በአገሪቱ ውስጥ ካሉ ሆስፒታሎች ጋር ተመሳሳይ ሆኖ ይሰራል ባሉ ቅሬታ ፈጥሮብናል ብለዋል።
የወሎ ቴርሸሪ ጉዳይ ሲጀመር በህዝብ ይሰራል ተብሎ የተጀመረው ያም ስለነበር ነው። በኢትዮጵያም በአውሮፓም በአሜሪካም ሀብት ሲሰበሰብ የነበረ በኋላ ላይ ጠቅላይ ሚኒስትር ኃይለማርያም እንደገና በመንግስት ልንሰራው ነው የሚል ሀሳብ ደግሞ ነገሩ ጥሩ ሀሳብ ነው እንተባበራለን ማለት ነው። ህዝቡም ይወጣል መንግስትም ይወጣል እንሰራለን ማለት ነው። ፋይናሊ ደግሞ ጠቅላይ ሚኒስትር አብይ የመጡበት ዘመን አላቀውም ነው ያሉ። እንደ ሀረር፣ እንደ ጎንደር፣ እንደ ድሬዳዋ ሪፈራል ሆስፒታል ላሰራላችሁ ይህን ያህል በጀት አጸድቄላችኋለሁ ነው ያሉ።
ፕሮጀክቱ በመንግስትና በህዝብ መካከል አለመተማመን ፈጥሯል የሚሉት አስተያየት ሰጪዎች ከህዝቡ የተሰበሰበው ገንዘብ የት ደረሰ፣ ኮሚቴዎቹስ የት ገቡ ሲሉ ይጠይቃሉ።
የተሰበሰበው ገንዘብ አለ፣ ያ ገንዘብ በየባንኩና በየሀገሩ ተበታትኖ ነው ያለው። ያንንም ራንስ ያደረገ የነበረው ኮሚቴ ወይም ቦርድ አካላት አሉ። እነሱ ራሱ አሁን የት እንዳሉ አይታወቁም። ስለዚህ አሁንም እየተማማን ነው። የማህበረሰብ ሀብት ነው እንጂ የግለሰቦች አይደለም። ስለዚህ ይህንን ሀብት ሊረከብ የሚችለው ሶሳይቲ ደግሞ በነበረው ገንዘብ ላይ በቂ መረጃ ሊኖረው ይገባል።
የፕሮጀክቱ የፋይናንስና ንብረት ኃላፊ አቶ አስማማው አባተ ዝርዝር ምላሽ የቀድሞ ቦርድ አባላት በተገኙበት እንደሚሰጥ አረጋግጠዋል።
የብር የገባው በብሎክ አካውንት ስለሆነ ወደ ቦርዱ ነው የገባው። ቦርዱ የሚያንቀሳቅሰው በአገር ደረጃ አዲስ አበባም በውጭም ካለም ከጎንደርም ከጅማም ከሌላም የተሰበሰበ ብር በአጠቃላይ ወደ 59 ሚሊዮን ብር 960 ብር ከ9 ሳንቲም አሁን አባይ ባንክ በብሎክ አካውንት ተቀምጧል የሚል ነው የተነገረ ከቦርድ ጽህፈት ቤት።
የዩኒቨርሲቲው ፕሬዚዳንት ዶክተር አባተ ጌታሁንም ከህዝቡ የተሰበሰበው ገንዘብና ቁሳቁስ እስካሁን ለዩኒቨርሲቲው ገቢ አለመሆኑን ተናግረዋል።
በግሌም በቤተሰብም በሁላችንም ገንዘብ አዋጥተናል። ያን ገንዘብ ከዚህ ጋር አያገናኙት። የመጀመሪያው ነገር ግልጽ እንዲሆን የምንፈልገው እኛ ራሱን የቻለ ኮሚቴ አለው፣ ራሱን የቻለ ቦርድ አለው፣ ራሱን የቻለ ሂደት አለው። በዛ ቢያዩበት አያቀላቅሉት። ገንዘባችንን አውጥተን እንዲብለን እንዳብለን ይሉናል። እኛም ገንዘቡ እኛው ራሱ ጠያቂ ነን። ይሄ ፕሮጀክት ግን ለዥም ዓመት ያስቆጠረ የህዝብ ጥያቄ ስለነበረበት በህዝብ በተሰበሰበ በቢሊዮን የሚቆጠር ብር ሊሰራ ስለማይችል የአባይም ግድብ እዚህ ጎን ለጎን ስላለ ያኛው ጽህፈት ቤት ለወሎ ዩኒቨርሲቲ አስረክቦት ትምህርት ሚኒስቴር እንዲሰራው ምነት ስለተደረገ ተብሎ እኛ እንድንረከብ ተደረግን። ያለውንም ገንዘብ አንድ አዳራሽም ቻለች ምንም ተለች በህዝቡ ስም ለብቻ እንዲሰራ፣ ከዚህ በቀረው ግን መንግስት እንዲሰራው ተስማምተናል። ያ መረካከብ እስካሁን ድረስ አልተፈጸመም። ገንዘቡም ቁሳቁስም ሌላውም አሰር ጽህፈት ቤት እየሰበሰብኩ ነው ገና የተበተነ ብር አለ ስላለ እየሰበሰበ ይመስለኛል።
ፕሮጀክቱን በባለቤትነት እየመራው ያለው ወሎ ዩኒቨርሲቲ ፕሮጀክቱን ከተ ዶክተር አባተ እንደሚሉት ቴርሸሪ ወይም ሶስተኛ ደረጃ የሚባለው አገልግሎቱ እንጂ ህንጻው አይደለም። ከነባሩ ዓላማ የተቀየረ ነገር የለም የሚሉት ዶክተር አባተ አገልግሎቱን በተባለው ደረጃ ለማሰራት ነባሩ ዲዛይን ላይ ያሉ ጠንካራ ጎኖችን በማካተትና ማሻሻያዎችን በመጨመር ምክረ ሐሳብ እንደተደረገበት ጠቅሰዋል። የኩላሊት ንቅለ ተከላን ጨምሮ ውስብስብ የህክምና አገልግሎቶች ይሰጣል የተባለለት ሆስፒታል በውስጡ የተለያዩ ተቋማትንም እንደሚያካትት ተነግሮለታል።
ሆስፒታሉ ለምሳሌ የባህል ህክምናን ያካተተ ሄሊኮፕተር ማረፊያው የት መሆን መቻል አለበት? ህንጻው ምን አይነት መሆን አለበት? አይጠየፍ አዳራሽ እና የወሎም ባህል ያካተተ ከዲዛይኑ ጀምሮ አቅርበዋል። ጎን ለጎንም ፋይቭ ስታር ሆቴል ይህን ያካትት የሚችል ዲዛይኑን አካተው ይሄ ሁሉ አልነበረም። ፊቱ ላይ ቪአይቪ ሩም አልነበረም። ፊቱ ላይ በየት መኩል መጥቶ ነው ሄሊኮፕተር አልፎ ህክምና ሊሰጥ የሚችል? አለም በምስራቅ አፍሪካ ያካተተ የሚል ይህ ሁሉ ዝርዝር አልነበረውም ካሁን በፊቱ ላይ። ያንን ዘርዝረው ትናንት አቅርበውታል።
ለ1360 የመጀመሪያና የሁለተኛ የህክምና ዲግሪ ተማሪዎች የማደሪያ ቤት በ400 ሚሊዮን ብር ተሰርቶ እየተጠናቀቀ መሆኑን ታውቋል። ዓለም አቀፍ ጨረታ ወጥቶ የሆስፒታሉን ግንባታ ለማስጀመር እንቅስቃሴ ላይ መሆናቸውን ዶክተር አባት አስረድተዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን ለዘገባው እናመሰግናለን። ተከታዩ ዘገባችን ደግሞ ወደ ኦሮሚያ ክልል ነው የሚወስደን። በኦሮሚያ ክልል ምዕራብ ሸዋ ኢጃጂ ከተማ በወጣቶችና ጸጥታ አካላት መካከል በተከሰተው ግጭት 4 ፖሊሶችና 2 ወጣቶች መቁሰላቸውን ፖሊስና ከቆሰሉ ወጣቶች ቤተሰቦች ገልጸዋል። ፖሊስ ግጭቱ እንዲቀሰቀስ ምክንያት ሆኗል ብሎ የጠረጠራቸውን 3 የወረዳው ኦርቶዶክስ ካህናትና 50 ገደማ ወጣቶችን ማሰሩን አስታውቋል። የምዕራብ ሸዋ ሀገረ ስብከት ስለ ጉዳዩ እንደሚያውቅ ገልጾ ችግሩን በሰከነ ሁኔታ መያዝና መፍታት ያስፈልጋል ብሏል። ናኮር መልካ ዝርዝሩን ይዟል።
በምዕራብ ሸዋ ኢሉገላ ወረዳ ኢጃጂ ከተማ የጥምቀት ክብረ በዓልን ተከትሎ በቃና ዘገሊላለት ማለትም ጥር 12 2012 ዓ.ም ተመረተ የቅዱስ ሚካኤል ታቦትን ወደ ቤተ ክርስቲያኑ ሸኝተው በሚመለሱ ወጣቶችና የጸጥታ አካላት መካከል ነው ግጭቱ የተከሰተው ይላል አንድ ሞቱማ ነጋሳ አባላለው የሚል ያይንማኝ። ግጭቱንም ተከትሎ 2 ወጣቶች በጸጥታ አካላት በተተኮሰ ጥይት ተመተዋል ይላል ሞቱማ።
ይተኩ ቪትመንቲ ገደኒ ማዲያዳ ከከነኒ ይራ
ባለፈው ማክሰኞ የሚካኤል ታቦት በስነ ስርዓት ነበር ወደ ቤተ ክርስቲያኑ የገባው። እስጢፋኖስ ፊት ለፊት አንድ ለነዳጅ ማዳ ኢንቨስትመንት የተሰጠ መሬት አለ። ወጣቶቹ እዚህ ስፍራ እንደደረሱ አጥሩን አፈረሱ። ፖሊስ መጣ። ከዛም በፖሊስና ወጣቶች መካከል አለመግባባት ተፈጠረ። በመሳሪያ የተመቱ 2 ወጣቶችም አሉ። የሃይማኖት አባቶችም ወጣቶቹን ተው ይያሉ ሲያረጋጉ ነበር። ሶስት ካናትና ከ50 በላይ ወጣቶችም በወረዳው ፖሊስ ታስሯል ሲል ተናግሯል። ይህ ያይንማኝ በግጭቱ ከቆሰሉ መካከልም ለደህንነቴ ስለመሰጋ ስሜን አልጠክስም የሚለው ወጣት ወንድሙም የግጭቱ ሰለባ መሆኑን ተናግሯል። አንድ ነገሩን ለማረጋጋት የሄደው ወንድሜ ነገሩ እንዲረጋጋ በመማጸን ላይ ያለ ከጸጥታ አካላት መካከል በጥይት መቱት። እኔም ወንድሜን ለመውሰድ ሲሄድ እግሬ ላይ በመሳሪያ መቱኝ። ስፍራው በየአመቱ መስቀል በዓል የሚከበርበት በመሆኑ የነዳጅ ማደያ ከሆነ የእሳት አደጋ ሊነሳ ይችላል። ስለዚህ እዚህ መሆን የለበትም ነው የህዝብ ክርስቲያኑም ሆነ የቤተ ክርስቲያን ጥያቄ። የግጭቱን መነሻና እሱን ተከትሎ ስለወሰዱት እርምጃ የኢሉ ገላን ወረዳ ፖሊስ አዛዥ ኮማንደር ዋጋሪ ብራኑ እንዲህ ይገልጻሉ። ለግጭቱ መንስኤ የሆነው ለማዳ የተከለለ ቦታን ለቤተ እምነቱ ይገባል በሚል ወጣቶቹ ሄደው በጉልበት አጥር በማፍረሳቸው ነው። ሲያነሳሱ የነበሩ ደግሞ የታሰሩ ካህናት ናቸው። ለዚህም ደግሞ የድምጽ ማስረጃ አለን። ግጭቱን ተከትሎ 4 ፖሊሶች ወጣቶች በወረወሩት ድንጋይ ቆስለው 2 እዛው ሲታከሙ 2 ደግሞ ለተሻለ ሕክምና ወደ አዲስ አበባና ነቀምቴ ተልከዋል ብለዋል አዛዡ። 2 ወጣቶች ፖሊስ በተኮሰው ጥይት ተመተዋል ስለተባለው ተጠይቀው አንድ ወጣት በድንጋይ መመታቱን ብቻ ነው የማውቀው ብለዋል። በአሁኑ ሰዓት ግጭቱን በመቀስቀስ የተጠረጠሩ 3 ካህናትና ተሳትፈዋል ያሏቸው ከ40 እስከ 50 ሰዎችም መታሰራቸውን ኮማንደር ዋጋሪ ጨምረው ገልጸዋል። ኢጃጂ አሁን ወደ ቀድሞ መረጋጋቷ ተመልሳለች ሲሉ አክለዋል። ለመሆኑ ይህ ውዝግብ ያስነሳው መሬት ይዞታ የማን ነው ብለን የኢጃጂን ከንቲባ አቶ ነፍሶ ሹሚን ጠይቀናቸው ነበር። ከ1989 ዓ.ም ጀምሮ መሬቱን በኢንቨስትመንት ለማልማት የተረከቡ ግለሰቦች 23 ዓመታት ምንም ስራ ስላልሰሩበት ውሉ ተቋርጧል። ውድድር ቢካሄድበትም የተባለው ዋጋ ማቅረብ ባለመቻሉ በ3ኛ ዙር ጨረታ ለሌላ ባለሀብት ከተላለፈ በኋላ መሬቱ ከቤተ ክርስቲያኑ ጎን ስለሚገኝ ይሰጠን የሚል ጥያቄ መጣ። መሬቱ በህጋዊ መንገድ ለሌላ ባለሀብት በመሰጠቱ ጥያቄው እንደማይስተናገድ ነግረናቸው ነው የተለያየ ነው። ከዚህ በፊት ቦታው የመስቀል በዓል የሚከበርበት ነበር ብለው ቅሬታ አቅራቢዎች ላነሱትም ጫካ የነበረና አንድም ሃይማኖታዊ በዓል ተከብሮበት የማያውቅ ከተማው ለኢንቨስትመንት ስራ ያስቀመጠው ቦታ ነበር ሲሉ መልስ ሰጥተዋል። ግጭቱን የሃይማኖት ለማስመሰል ጥረት ቢደረግም ከኦርቶዶክስ ምዕመናንና የከተማው ሌላ ሃይማኖት ተከታዮች ጋር በመሆን ማስቆም ተችሏል ያሉት ደግሞ የኢሉ ገላን አስተዳዳሪ አቶ ከበር ኩንዳሻው ናቸው። በኢትዮጵያ ኦርቶዶክስ ቤተክርስቲያን የምዕራብ ሸዋ ሀገረ ስብከት ዋና ስራ አስኪያጅ ሊቀቱጓን ቀሲስ ያሬድ አበበ ስለ ጉዳዩ መረጃ እንዳላቸው ጠቅሰው ነገሩን በሰከነ ሁኔታ መያዝና መፍታት ያስፈልጋል ብለዋል። የገጠመው ችግር በፍጥነት ይፈታ ዘንድም ለኦሮሚያ ክልል ምክትል ርዕሰ መስተዳድር ጽህፈት ቤት እንደሚያመለክቱ አስታውቀዋል። ለአሜሪካ ድምጽ ናኩር መልካ ካምቦ።
የአምቦን ዘጋቢያችንና ኩር መልካ ላደረሰን ዘገባ እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ መሰናዷችንን ነው። አሁን ደግሞ ወደ ደቡብ ክልል ነው የምንሻገረው። የአንበጣ መንጋ በደቡብ ክልል የተለያዩ ዞኖች ከፍተኛ አደጋ እያደረሰ መሆኑንና ለመቆጣጠርም አዳጋች መሆኑን የደቡብ ዘጋቢያችን ዮናታን ዘብዲዮስ አጠር ባለው ተከታዩ ዘገባ ያስቃኘናል።
የክልሉ እርሻና ተፈጥሮ ሀብት ቢሮ ምክትል ኃላፊና የእርሻ ዘርፍ ኃላፊ አቶ ዳንኤል ዳምጤ እንዳሉት በደቡብ ክልል በስዳማና ገዲዮ ዞን በቡርጅና አማሮ ልዩ ወረዳዎች የበረሃ አንበጣ መንጋ ተከስቷል። አቶ ዳንኤል በእነዚህ ቦታዎች የተከስተውን መንጋ ሙሉ በሙሉና በከፊል መቆጣጠር ተችሏል ነው ያሉትም። አንዳንድ አካባቢዎች ግን አሁንም የመንጋ ወረራ ጉዳት ያደረሰ መሆኑን ገልጠዋል።
በዚህ ሰዓት ላይ ገዲዮ ሙሉ በሙሉ በሚባል ደረጃ ለቆጠ ሲዳማም ያሉ ወረዳዎች ላይ በዛው ልክ የወጣበት አግባብ አለ። አልፎ አልፎ አንዳንድ ቦታዎች ላይ ገባ ወጣ የማለት ነገር ካለ መስተከር ሙሉ በሙሉ በሚባል ደረጃ እዛም አካባቢ ላይ የመቆጣጠር ስራ ተሰርቷል። አማሩ ላይ ያለው በነበረበት የኬሚካል ርጭት በአውሮፕላን በታገዘ በተደጋጋሚ ተደርጓል። በዛው መሰረት እስከ 80% ድረስ መቆጣጠር የተቻለበት ሂደት አለ። የተወሰኑ የቀሩ የአንበጣ መንጋዎች እዚህም እዛም ተበታትነው ያሉ በህብረተሰቡ ከፍተኛ ርብር የመቆጣጠሩ ስራ እየተሰራ ነው ያለው። በአጠቃላይ አሁን ባለው ነባር ሁኔታ ክልላችን ውስጥ ያለውን ነገር ያው በህብረተሰቡ ንቃተ ተሳትፎ ወደ መቆጣጠር ደረጃ እየደረስንበት ያለንበት ሂደት ነው ያለው።
በባህላዊ መንገድ በአርሶ አደሮች ጉልበትና በህብረተሰቡ ሰፊ ተሳትፎ መንጋው ለቆ እንዲወጣ ከማድረግና ሰብል ላይ ጉዳት እንዳያደርስ ከመከላከል በተጨማሪ ለሶስት ተከታታይ ቀናት በአውሮፕላን የኬሚካል ርጭት መካሄዱንም አቶ ዳንኤል ተናግሯል።
በአንድ ዙር ርጭት ምናልባትም ከ3-5 ድረስ ምልልስ ያለበትም በተለይ አማሮ ተራራማና ሸለቋማ አካባቢ ላይ ስለነበር የመጣው አውሮፕላን እነዛን ተራራዎችና ሸለቆች አካባቢ ላይ ወርዶ ከመርጨት ጋር ተያይዞ የተወሰነ የአቅም ውስንነት ያለበት ስለነበረ ከፌደራል ግብርና ሚኒስቴር ጋር በመነጋገር ሌላ ተቀያሪ ረጅም ርቀት የሚጓዝ ጠንካራ አውሮፕላን እንዲመጣ ተደርጎ ነው። እንግዲህ የአውሮፕላን በተደጋጋሚ ለሁለት ቀን ጠዋትና ምናልባትም ከ5 በላይ ዙሮችን እየተመላለሰ ርጭት አካሂዷል።
በአማሮ የተከሰተውን የአንበጣ መንጋ 80% መቆጣጠር የተቻለ ሲሆን ስዳማን በከፍል ገዲዮ ዞን ሙሉ በሙሉ ከመንጋው ወረራ መቆጣጠር መቻሉን ገልጸዋል። መንጋው በሰብሎች ላይ ያደረሰውን ጉዳት በተመለከተም የተጣራ ሪፖርት አለመጠናቀሩን ገልጠው ጉዳቱ ግን የከፋ አለመሆኑን እርግጠኛ መሆን ይቻላል ነው ያሉት። አዲስ የአንበጣ መንጋ ወረራ በኢትዮጵያ የተስፋፋ መሆኑንና በአገሪቱ የግብርና ምርት ላይ ጉዳት ሊያደርስ እንደሚችል በተባበሩት መንግስታት ድርጅት የዓለም የምግብ እና የግብርና ድርጅት ትላንት ባወጣው ሪፖርት አስታውቋል። ድርጅቱ የአንበጣ መንጋ ወረራ ለመከላከል ለወራት ጥረት ቢደረግም ወደ አዲስ አካባቢዎች መንጋው የተሰራጨመውን ያስታውቀው 2350 ካሬ ኪሎ ሜትር ስፋት ላይ መንጋው ማረፉን የሚገልጠው ይሄው የድርጅቱ መግለጫ በአፋር፣ በአማራ፣ በኦሮሚያ፣ በሶማሌ፣ በትግራይ፣ በድሬዳዋ ከተማና በደቡብ ክልል መንጋው ተከስቷልም ብሏል። እንደ አውሮፓውያን አቆጣጠር ከ2019 ጀምሮ 125 ወረዳዎችን የወረረው የበረሃ አንበጣ መንጋ በግብርና ምርት ላይ፣ በእንስሳት፣ የግጦሽ መሬትና በደን ሽፋን ላይ ጉዳት ሊያደርስ እንደሚችል በተለይም የቀጠናውና የሀገሪቱን የምግብ ዋስትና ፕሮግራም ሊፈታተን እንደሚችል አስታውቋል መግለጫው። አቶ ዳንኤል ለዘላቂ መፍትሄ ከፌደራል መንግስት ጋር በመተባበር ድንበር ያለፈ የኬሚካል ርጭት እንደሚደረግ ማስታውቀዋል።
በዚህ ሰዓት ላይ የኬሚካል ርጭት አውሮፕላን ረጅም ርቀት የሚጓዝ ከመሆኑ ጋር ተያይዞ ኦሮሚያ ክልል እስከ ቦረና ሲሉ የሚረጭበትን ሂደት ኦልሬዲ ተመቻችቶ መርጨት ጀምሯል። በጉጂ አካባቢ፣ በቦረና አካባቢ አውሮፕላኑ ከኛ ድንበርም አልፎ ከፌደራል ጋር በመነጋገር ከኦሮሚያ ክልል ጋር በቅንጅት እየተሰራ ነው። ምክንያቱም የሚመጣውን እዛው ለማስቀረት መቀጠል ብቻ ነው፣ ሌላ ምንም ማማራጭ የለም። ያንን ደግሞ ውጤታማ ነው። በዚህ
በኢትዮጵያና በሶማሌ አሁንም የተስፋፋ መሆኑና በሶማሌ የሚገኘውን ሰፊ የአንበጣ መንጋ ማድረጉን ሪፖርቱ አብራርቷል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ላደረሰን ዘገባ እናመሰግናለን። ታሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮምም የኢሜል አድራሻችንን ተጠቀሙ። 42 የውስጥ መስመር 14 በሚለው ስልክ ደውሉና ለጋቢና ቪኦኤ ብላችሁ መልእክት ካስቀመጣችሁ ይደርሰናል። ፕሮግራሙን በመምራት አብሬያችሁ ያመሸሁት ጽዮን ግርማ ነበርኩ። ከማክቢል ያበሮ የቤቲ ጂን ግርዬ የተሰኘውን ዘፈን መርጦ አብሮን አምሽቷል በማቀናበር። ለዛሬው እንግዲህ ደህና ደሩ። በነገ ምሽት ከሳምንቱ በመራረጥናቸው ፕሮግራሞች አብረናችሁ እንቆያለን። በሰኞ ምሽት መደበኛ ዝግጅታችን ጠብቁን። ደህና ደሩ። ገርዬ ገርዬ ቤትች
ሶንድራቶኒ ቪኦኤ ሰገንታ ፋኖሮሞት